ይህ የአሜሪካ ድምፅ ራዲዮ ጣቢያ የአማርኛው አገልግሎት ነው።
በ19ና በ25 ሜትር ባንድ እንዲሁም በናይል ሳት ከዋሽንግተን ዲሲ በቀጥታ የሚተላለፍላችሁ የዛሬ ሐሙስ ነሐሴ 10 ቀን 2010 ዓ.ም ፕሮግራማችን ጀመረ።
የጠቅላይ ሚኒስትር አብይ አህመድ የዩናይትድ ስቴትስ ጉብኝት ስኬት ማስመዝገቡ ተገለጸ።
ኢትዮጵያና ትውልደ ኢትዮጵያና ኤምባሲው አንድ ላይ በቅንጅት ዝግጅቱን የመሩበት ሁኔታ ነው የነበረው እና በዚህም ምክንያት ይመስለኛል ከዚህ በፊት አይተናቸው ከምናውቃቸው ስኬቶች በላይ ትልቅ ስኬት የተመዘገበበት።
በዩናይትድ ስቴትስ የኢትዮጵያ አምባሳደር አቶ ካሳ ተክለ ብርሃን በአብይ ርዕስ ይቀርባል።
በሁለተኛው ግማሽ ወቅታዊ ዝግጅቶች ናቸው የሚኖሩን ለዛሬ።
ሰላም አድማጮች፣ እንደምናመሻችሁ። አስተናጋጆቻችሁን ያዳኒ ፍሳዬና
ጤና ይስጥልን፣ እኔም አዲሱ አበበ ነን። አሁን ወደ ዓለም ዜና ንባብ እናልፋለን።
የአዲስ አበባ ከተማ አስተዳደር በመሬትና መሬት ነክ በሆኑ አገልግሎቶች እገዳ ማውጣቱን ገለጸ። አስተዳደሩ ይህን መግለጫ ማውጣት ያስፈልገው አዲሱን ሹምሽርና መዋቅር ተከትሎ የከተማዋን መሬት ኦዲት ማድረግ ስላስፈለገ መሆኑ ገልጿል። በአስተዳደሩ ኦፊሴላዊ የፌስቡክ ገጽ ላይ የወጡ የድጋፍና የተቃውሞ አስተያየት የሰጡ ሰዎችን ሀሳብ አካቶ ሪፖርተራችን ሙክታር ጀማል ያጠናቀረውን ዘገባ ቀጥለን እናቀርባለን።
የአዲስ አበባ ከተማ አስተዳደር ከንቲባ ጽህፈት ቤት መሬትና መሬት ነክ በሆኑ የተለያዩ ጉዳዮች ላይ ይሰጥ የነበረውን አገልግሎት ለጊዜው ማቋረጡን ገልጿል። ጽህፈት ቤቱ በጽሁፍ ያወጣው መግለጫ እንደሚያትተው ይህን እገዳ ማውጣት ያስፈለገው በከተማዋ ደረጃ እየተከናወነ ያለው የአመራሮችን አዲስ ሽግሽግና ሪፎርም ስራን አስመልክቶ የከተማዋን መሬት ኦዲት ማድረጉ ወሳኝ መሆኑን ስለታመነበት መሆኑን አስቀምጧል። በመሆኑም የተጀመረውን ሪፎርም አጠናክሮ ማስቀጠል እንዲቻል ለጊዜው አገልግሎት የማይሰጥባቸውን የመሬትና መሬት ነክ ጉዳዮችን መዘርዘር በማስፈለጉ ይህንን መግለጫ ማውጣቱን የአስተዳደሩ ጽህፈት ቤት የጠቆመ ሲሆን የግል ኢንዱስትሪ አልሚዎች መሬት ጥያቄን በተመለከተ እንደማያስተናግድ በመጀመሪያ ደረጃ አስቀምጦታል። በመቀጠል በይዞታ አስተዳደር ሽግግር ጊዜ ፕሮጀክት ጽህፈት ቤት ውስጥ ከሚሰጡ አገልግሎቶች መካከል የሰነድ አልባና አግባብ ባለው አካል ሳይፈቀድ የተያዙ መሬቶችን በተመለከተ የማያስተናግድ መሆኑንም የጽህፈት ቤቱ መግለጫ ጠቅሷል። ሶስተኛው ነጥብ የሚመለከተው የመኖሪያ ቤት መሬትን ለማግኘት ሲደራጁ የነበሩ የመኖሪያ ቤት ማህበራትን ነው። እስካሁን መሬት በእጃቸው ያልደረሰ ማህበራት ከመስተንግዶ የቅድመ ማጣራቱ ስራ እስኪጠናቀቅ ድረስ አገልግሎቱን ከተማ አስተዳደሩ የማያስተናግድ መሆኑንም አስቀምጧል። በመጨረሻም ህብረተሰቡ የህዝብና የመንግስት ንብረት የሆነውን መሬት ከብክነትና ከህገ ወጦች እንዲከላከል የከንቲባ ጽህፈት ቤት እገዛውን ጠይቋል። ይህም በጽሁፍ የወጣ መግለጫን በተመለከተ የተለያዩ ሰዎች የበኩላቸውን ሀሳብ የሰጡበት ሲሆን አብዛኞቹ ትክክለኛና ጥሩ ውሳኔ ስለመሆኑ ጠቁመዋል። አብይ ውቃው የሚባል በጽሁፍ ሀሳቡን የሰጠ ሰው ይህማ ከሆነ ትክክለኛ ስራ ነው፣ ምክንያቱም መሪውም ሌላ ጠያቂ መሪ ስለሚያስፈልገው፣ ይህ ካልሆነ ግን ህዝብ መጨቆኑ አይቀሬ ነው በማለት የከተማ አስተዳደሩን ውሳኔ አድንቋል። አብዮት ዳይዳ የተባለ ሌላኛው ሀሳብ ሰጪ የተላለፈውን ውሳኔና መግለጫ በመቃወም ማንኛውንም አገልግሎት ለማቆም ምክንያቱ ምንም ይሁን ምን ትክክለኛ መፍትሄ ሊሆን እንደማይችል ጠቁሟል። ጊዜ ቆሞ አይጠብቀንም ያለው አብይ ለደቂቃም ቢሆን ስራዎችን ጎን ለጎን ማስኬድ ሲቻል ለምን እንደ ግመል ሽንት ሁሌ ወደ ኋላ ሲል ጥያቄ አስቀምጧል። ለአሜሪካ ድምፅ ሙክታር ጀማል ነኝ፣ አዳማ።
በምርጫ የተወዳደሩት የማሊ ፕሬዚዳንት ቦባካር ኬይታ በማጣሪያው ምርጫ በከፍተኛ ድምፅ አሸንፈዋል። በጂሃዳውያን ሚሊሻዎች የግጭት ዛቻ ምክንያት ለማጣሪያው ምርጫ ድምፅ ለመስጠት የወጡት ሰዎች ቁጥር 34 በመቶ ብቻ ነው። ዛሬ ይፋ የተደረገው ኦፊሴላዊ ውጤት ባለፈው እሁድ በተካሄደው የማጣሪያ ምርጫ ኬታ የተቃውሞ መሪ ሳውሜይላ ኬስን በከፍተኛ ድምፅ ማሸነፋቸውን ያሳያል። መንግሥት በማጣሪያው ምርጫ ወቅት ተመድበው በነበሩት 30 ሺህ ወታደሮች ላይ 6 ሺህ በመጨመር ከፍተኛ የጸጥታ ጥበቃ ያደረገ ቢሆንም በሰሜን ቲምቡክቱ ክልል አንድ የምርጫ ጣቢያ ፕሬዝዳንት ተገድለዋል። የምርጫ ጣቢያውም በእሳት ጋይቷል። የመጀመሪያው የምርጫ ሂደትም በግጭት ታምሶ እንደነበርና በመቶዎች የሚቆጠሩ የምርጫ ጣቢያዎች በዘር ግጭት ምክንያት ተዘግቧል።
የዩናይትድ ስቴትስ ማዕከላዊ ስለላ አገልግሎት ስራ አስኪያጅ የነበሩት ጆን ብሬነን ፕሬዚደንት ዶናልድ ትራምፕ የጸጥታ ለፈቃድን የነጠቁት እሳቸውን ለመገዳደር ሊደፍሩ የሚችሉትን ሰዎች አፍ ለመሸበብ ነው ብለዋል። ዛሬ ኒውዮርክ ታይምስ ጋዜጣ ላይ የወጣው የብሬነን ጽሑፍ ትራምፕ ራሳቸውንና ቅርቦቻቸውን ሰዎች ለማዳን በሚያደርጉት ጥረት ጭንቀት ደረጃ ላይ መድረሳቸውን ያሳያል። የጸጥታ የለፈቃድን በመንጠቅ የፖለቲካ ዓላማ ያለው ውሳኔ የወሰዱትም ለዚህ ነው ሲሉ አስገንዝበዋል። በፕሬዚደንት ኦባማ አስተዳደር መጨረሻዎቹ ዓመታት ወቅት የሲአይኤ ማለት የዩናይትድ ስቴትስ ማዕከላዊ ስለላ አገልግሎት ስራ አስኪያጅ የነበሩት ጆን ብሬነን ፕሬዚደንት ትራምፕ አቻምና የምርጫ ዘመቻ ባካሄዱበት ወቅት ከሩሲያ ጋር የተደረገ መመሳጠር አልነበረም ማለታቸው ፌዝ ነው ሲሉ ተችተው ነበር።
በተያያዘ ፕሬዚዳንት ዶናልድ ትራምፕ የቀድሞውን የሲአይኤ ስራ አስኪያጅ ጆን ብሬነን የጸጥታ የይለፍ ፈቃዳቸውን የነጠቁት ትናንት ረቡዕ ሲሆን፣ የጸጥታ የይለፍ ፈቃድ ሲባል ምን ማለት እንደሆነ እናብራራለን። የጸጥታ የይለፍ ፈቃድ የሚያስፈልገው በምስጢር ደረጃ ለሚፈረጅ ብሔራዊ ጸጥታ መረጃ ተደራሽነት ለማግኘት ነው። ይህ ፈቃድ የሚገኘው የሰዎቹ የጀርባ ታሪክ ከተመረመረ በኋላ ነው። ፈቃዱ ከተገኘ በኋላም ቢሆን እንደ ልብ ተደራሽነት ይገኛል ማለት አይደለም። እንደ አስፈላጊነቱ እየታየ ነው ተደራሽነት ሊኖራቸው የሚችለው። የጸጥታ የይለፍ ፈቃድ በሶስት ደረጃ ይከፈላል፤ ህቡ፣ ምስጢርና ከፍተኛ ምስጢር። የጸጥታ የይለፍ ፈቃዱ የጊዜ ገደብ የለውም። ነገር ግን ለከፍተኛ ምስጢር ተደራሽነት ለማግኘት በየአምስት ዓመታቱ፣ ለምስጢራዊ መረጃ በየ15 ዓመታት ደግሞ ምርመራ ይካሄድባቸዋል። በጡረታ ላይ የሚገኙ ከፍተኛ የስለላ ባለሥልጣናትና ወታደራዊ መኮንኖች የነበሩ ሰዎች ምናልባት በምስጢራዊ ጉዳዮች ላይ ለማማከር ሊፈልጉ ይችላሉ በሚል እሳቤ የጸጥታ የይለፍ ፈቃድ እንዲኖራቸው ያስፈልጋል።
የዩናይትድ ስቴትስ ውስጥ ሚዲያና ፕሬዚዳንቶች ብዙም ፍቅር ባይንጸባረቅባቸውም ፕሬዚደንት ዶናልድ ትራምፕ ስልጣን ከተረከቡ ወዲህ ሚዲያን እንደ ጠላት የማየቱ ሁኔታ እየተባባሰ ሄዷል። ትራምፕ ሚዲያን የህዝብ ጠላት የሚል ስም ለጥፈውበት በተደጋጋሚ ይጠቀሙበታል። መገናኛ ብዙሃንን አደገኛና በሽተኛ ከማለት አልፈው ጦርነት ሊያስከትል ይችላል በሚል ተንብየዋል። አንዳንድ የአሜሪካ ሚዲያ አካላት ታዲያ ፕሬዚደንት ትራምፕ በሚዲያ ላይ የሚሰነዝሩት ልፈፋ ከልኩ አልፏል፣ አደገኛ ነው እያሉ ናቸው። በሀገሪቱ ዙሪያ ያሉት ጋዜጦች በቦስተን ግሎብ አስተባባሪነት ዛሬ ባልተጠበቀ ሁኔታ የተቀናጀ የርዕስ አንቀጽ ዘመቻ ጀምረዋል። ዘመቻው የተከፈተው በነጻ ፕሬስ ላይ ያነጣጠረ ቆሻሻ ጦርነት ማቆም አለበት በሚል ርዕስ ነው። ከ200 ዓመታት በላይ ለሆነ ጊዜ የአሜሪካ መሰረት የሆነው መርህ የሀገሪቱን ጋዜጠኞች መብት ሲያስከብር ኖሯል፣ ለውጭ ሀገራትም ተምሳሌት ሆኖ ቆይቷል። አሁን ግን ከባድ አደጋ ላይ ወድቋል። ከአንካራ እስከ ሞስኮ፣ ቤዥንግና ባግዳድ ድረስ ላሉት አምባገነን መንግስታት ጋዜጠኞች እንደ ሀገር ጠላት ሊታዩ እንደሚችሉ የሚያሳይ መጥፎ አርአያ ነው ይላል ዘ ግሎብ ያወጣው ርዕስ አንቀጽ።
ታጣቂዎች በካቡል የአፍጋኒስታን የስለላ አገልግሎት ውስጥ በሚገኝ ማሰልጠኛ ማዕከል ላይ ጥቃት ከፍተዋል። ትናንት ደግሞ በመዲናይቱ በሚገኝ የትምህርት ተቋም ላይ በተከፈተ ጥቃት ቢያንስ 34 ሰዎች ተገድለዋል። በዛሬ ዕለት 4 አጥፍቶ ጠፊዎች ተሳትፈው አንደኛው ራሱን እንዳፈነዳ፣ 3ቱ ደግሞ ከጸጥታ ኃይሎች ጋር በተካሄደ ውጊያ እንደተገደሉ የአገር አስተዳደር ሚኒስትር አማካሪ ባህር ምህር ገልጠዋል። ታሊባን ትናንት በሰሜን አፍጋኒስታን ባግሃላም በተባለ ወታደራዊ ስፍራ በከፈተው ጥቃት 40 የጸጥታ ኃይል አባላት እንደተገደሉ ተዘግቧል።
ኢጣሊያ ውስጥ በተደረመሰው ድልድይ ምክንያት ከአደጋው በሕይወት የተረፉትን ለማግኘት የአስቸኳይ ጊዜ ሠራተኞች ፍለጋቸውን መቀጠላቸው ተገልጿል። በአደጋው ሕይወታቸውን ያጡ ሰዎች ቁጥር እስካሁን 38 መሆኑ ቢገለጽም ባለሥልጣናት ግን አስከሬናቸው ያልተገኘና ደብዛቸው የጠፋ ብዙ ሰዎች ስላሉ ፍለጋው መቋረጥ እንደሌለበት ነው የሚናገሩት። በተደረመሰው ድልድይ አካባቢ የሚገኙ በብዙ መቶዎች የሚቆጠሩ ሰዎች ከመኖሪያቸው መፈናቀላቸውም ታውቋል። ዘጋቢያችን ሳሪና ካስቴል ፍራንኮ ከሮም የላከችው ዘገባ ዝርዝሩን ይዟል። ሰለሞን አባተ ያቀርበዋል።
ይህኛው ዘገባ እየተዘጋጀ ነው፣ አልደረሰም። ወደሚቀጥለው እናልፋለን። በዓለም ደረጃ የመጨረሻው ዜናችን ነው። በዓለም ደረጃ የሶል ንግሥት በሚል ስያሜ የምትታወቀው አሜሪካዊቷ ዘፋኝ አሪታ ፍራንክሊን በ76 ዓመቷ አረፈች ዛሬ። ፍራንክሊን ለረጅም ጊዜ በካንሰር በሽታ ተይዛ ስትሰቃይ እንደነበረ ይታወቃል። በሙዚቃው ቦታ ላይ አሪታ ፍራንክሊን አጠር ባለ ሁኔታ ከሙዚቃዎቿ ጋር እናስታውሳቸዋለን። ለሰባት ያለንን ዜናም በዚህ አበቃ።
በዜና የመጀመሪያ ፕሮግራማችን በ19ና በ25 ሜትር ባንድ አጭር ሞገድ እንዲሁም በናይል ሳት እስከ ምሽቱ 4 ሰዓት ይቀጥላል።
መልካም ምሽት እንመኛለን። የምናስተናግዳችሁ አዲሱ አበበና
አዳኝ ተሳየን።
ትክክል ነው። አንተ በምታየው መነጽር ብቻ አይደለም ዓለም የምትሄደው። ያለማሰለስ ያለማቋረጥ እየተቻለህን ታደርጋለህ። እነዚህን ሰዎች በተለየ አቋም ላይ አጽንቶ የሚያቆያቸው ምንድን ነው? ስጋታቸው ምንድን ነው? እነዚህን ስጋቶች በግልጽ መቅረጽ እና ማወቅ ከቻለ ደግሞ መፍትሄው ምን መሆን አለበት? ይህን ስጋታቸውን እንዴት ነው የምናጠፋው የሚለውን መውሰድና በዛ ላይ ቁርጠኛ እርምጃ መውሰድ።
የሰው ልማት አስተዳደር ባለሙያው አቶ ይልማ አዳሙ ናቸው። የባላንጣዎች ቡድን የተሰኘ መጽሐፍ መሰረት ባደረገ ውይይት ከዛ የተወሰደ ነው። በሁለተኛው አጋማሽ ጠብቋቸው። አሁን የዕለቱ አብይ ርዕስ
ጠቅላይ ሚኒስትር አብይ አህመድና የልዑካኑ ቡድናቸው ከሶስት ሳምንታት በፊት በዩናይትድ ስቴትስ ያደረጉት ጉብኝትና ከዳያስፖራ ማህበረሰብ አባላት ጋር የተፈጠረው ግንኙነት ትልቅ ስኬት ማስገንዘቡን በዩናይትድ ስቴትስ የኢትዮጵያ አምባሳደር ካሳ ተክለ ብርሃን አስታወቁ። አምባሳደር ካሳ ተክለ ብርሃን በተለይ ለአሜሪካ ድምፅ በሰጡት ቃለ ምልልስ ከዚህ ዝግጅት በኋላ ቁጥራቸው የበዛ ኢትዮጵያውያንና ትውልደ ኢትዮጵያ ባላቸው አቅም ሁሉ ሀገራቸውን ለማገዝ ከፍተኛ ተነሳሽነት እያሳዩ ናቸው ብለዋል። ጽዮን ግርማ ነች ያነጋገረቻቸው።
በዩናይትድ ስቴትስ የኢትዮጵያ ኤምባሲ አምባሳደር ካሳ ተክለ ብርሃን የጠቅላይ ሚኒስትር አብይ አህመድን የዩናይትድ ስቴትስ ጉብኝት ስኬታማነት ሲናገሩ ለስኬቱ ትልቁ ሚና የተጫወቱት የዲያስፖራ ማህበረሰብ አባላት ናቸው ብለዋል።
ለየት የሚያደርገው ነገር ኢትዮጵያውያንና ሁሉ ኢትዮጵያውያንና ኤምባሲው አንድ ላይ በቅንጅት ዝግጅቱን የመሩበት ሁኔታ ነው የነበረው እና በዚህም ምክንያት ይመስለኛል ከዚህ በፊት አይተናቸው ከምናውቃቸው ስኬቶች በላይ ትልቅ ስኬት የተመዘገበበት ጊዜ ነበር። ስለዚህ አንዱ የገመገም ነው ስኬታማ ነበር ነው ያልነው።
ስኬታማ ነበር ለማለት ያስቻላቸውን መለኪያም ሲዘረዝሩ
በቁጥር ደረጃ ይህን ያክል ሰው ወጥቶ አያውቅም። አንዱ ስኬት ይሄ ነው። በኮንቬንሽን ሴንተር በሎስ አንጀለስ በሚኒሶታ ወደ 100,000 የሚጠጉ ኢትዮጵያውያንና ትውልደ ኢትዮጵያውያን ተገኝተዋል። በትንንሾቹ መድረኮች 1,500 በጠራንበት እስከ 7,000 ሰው ተሰልፎ ነበር። 200-300 በጠራንበት ብዙ ሰው ተመልሶ ነበር መጥቷል ማለት ይቻላል። በየቦታው ሰው ሞልቶ ተርፎ እስኪመለስ ድረስ እየታየበት ነው። በሌላ በኩል ስኬታማ ነው የምንለው ሁሉም አይነት የህብረተሰብ ክፍል የተገኘበት መሆኑ ነው። የተቃውሞም ሊሆን ይችላል፣ ደጋፊ ሊባል ይችላል፣ ኒውትራል ሊባል ይችላል። ኢትዮጵያዊ የሆነ ሁሉ እና ትውልደ ኢትዮጵያ የሆነ ሁሉ ምንም አይነት ዘር፣ ቀለም ወይም ሃይማኖትና ፖለቲካ ሰልፍ ሳይለየው የተገኘበት መሆኑ ነው። ይሄ ሌላው ስኬቱ የሚገለጽበት ነው። ሌላው ትልቁ ስኬቱ መለኪያ በሃይማኖቶች መካከል ተፈጥሮ የቆየው ልዩነት ሁለት ሲኖዶስ እንደነበር ይታወቃል። ይሄ እርቅ ተፈጽሞ ጠቅላይ ሚኒስትሩ ባሉበት እርቁ ታውጆ መጨረሻ ከ43 የማያንሱ ትልልቅ የሃይማኖት አባቶች ከጠቅላይ ሚኒስትሩ ጋር በራሳቸው አውሮፕላን አብረው ወደ ሀገር ቤት የሄዱበት ስኬቱ ታሪካዊ ነበር ከምንለው አንዱ ይሄ ነው። ኢቭን በእስልምና እምነት ሃይማኖት የበድር ኢትዮጵያ ዝግጅት ነበር ለ27ኛ ጊዜ የሚካሄድ ማለት ጁላይ 27 የሚካሄድ እዛም ላይ ከፍተኛ የሆነ ህዝብ በተገኘበት ጠቅላይ ሚኒስትሩ ተገኝተው ስለ እርቅ፣ ስለ ሰላም፣ ስለ አንድነትና ኢትዮጵያውያን ሙስሊሞች በኢትዮጵያ ውስጥ ባላቸው ሚናና አገር በመገንባት ሆነ አገር በማስቀጠል ላይ ያላቸውን ኃላፊነት አጉልተው ያነሱበት ነው።
ጠቅላይ ሚኒስትር አብይ አህመድ ላቀረቡት ከአንድ ማኪያቶ ላይ $1 ጥያቄም ከተሰጠው አፋጣኝ የባለሙያዎች ትብብር ጀምሮ ብዙ ኢትዮጵያውያን ሀገራቸውን ለመርዳት ተነሳሽነት እያሳዩ ነው ብለዋል።
በሙያቸው ድጋፍ ለመስጠት የሚያስችል በጣም በርካታ ባለሙያዎች ራሳቸውን ኦርጋናይዝ አድርገው ፕሮፖዛል ያቀርባሉ። በኢኮኖሚው፣ በቴክኖሎጂው፣ በአገልግሎት አሰጣጥ በመሳሰሉት ጉዳዮች ላይ ሰርቪስ ለመስጠት የሚፈልጉ አሉ። በሌላ በኩል ይሄ የእርቅና የሰላም ፕሮግራም አንድ ጊዜ ተነጋግሮ የሚያልቅ ሳይሆን ረጅም ጊዜ የሚጠይቅ ነው። ብዙ ብዙ ሰው ውስጥ ያለውን አእምሮ ማስተካከል ያስፈልጋል ብለው የሚያምኑ ሰዎችም ይሄ የተሳካ እንዲሆን በቀጣይነት መስራት የሚያስችላቸውን ፕሮግራም ሀሳብ ይዘው የቀረቡም አሉ። እነዚህ ሁሉ ከዛ ውይይት በኋላ የመጡ ውጤቶች ናቸው። ከዚህ አልፎ አገሪቷም ቴክኖሎጂ ያስፈልጋታል። አሜሪካን ሀገር ለምሳሌ እና ውጭም ያሉ ሌሎች ቦታም ሀገር ያሉ የሚኖርባቸው ሀገሮች የደረሱባቸውን ቴክኖሎጂዎች ለሀገራችን ማሸጋገር ያስፈልጋል እና አሁን በየሴንተሩ እንደ ሲሊካን ቫሊ አይነት ሌላ ቦታ ላይ ያሉ ወጣቶች እዚህ ዋሽንግተን የሚኖሩ ፕሮፌሽናል አሶሲሽንስ ሳይቀር ምንድን ነው ማድረግ ያለብን የሚል የጀመሯቸው ነገሮች አሉ። ስለዚህ ይሄ የዛ ውጤት አካል አድርገን ልናየው እንችላለን። ከዛ በአጭር ጊዜ ውስጥ ደግሞ አሁን በሚኒሶታ በሌሎችም ከተሞች የተጀመሩ በግሩፕ ወደ ኢንቨስትመንት ለመግባት ራሳቸውን እያዘጋጁ ያሉ አሉ። ገንዘባቸውን አቅማቸውን አሰባስበው አገር ቤት ሄደው ኢንቨስት ማድረግ የሚፈልጉ አሉ። ቮለንተሪዝም በጣም እየጨመረ ነው ያለ። በፈቃደኝነት ትምህርት ቤቶች ላይ ኦር ሌላ ቦታ ላይ ሄደው ሰርቭ ማድረግ የሚፈልጉ ኢትዮጵያውያን ራሳቸው ጥያቄ መጠየቅ የጀመሩበት ሁኔታ አለ። ኤምባሲያችንንም መጥተው በበጎ ፈቃደኝነት ለማገዝ እና ለመርዳት የሚፈልጉ ኢትዮጵያውያን ቁጥራቸው እየጨመረ መጥቷል።
አምባሳደር ካሳ ኤምባሲው እንዲህ ያለ እጅግ ቁጥሩ የበዛ ሰው የተሳተፈበት ዝግጅት አሰናድቶ ስለማያውቅ እንደ ጠንካራ ጎኖችና ስኬቶች ሁሉ ቅሬታዎች የተስተናገዱበት እንደሆነም ተናግረዋል። ሁሉንም በሙሉ ቃለ ምልልሱ እናቀርባለን። ለአሜሪካ ድምጽ ጽዮን ግርማ ዋሽንግተን ዲሲ።
አሁን ደግሞ ወደ አዲስ አበባ እንሄዳለን። በዶክተር በየነ ጴጥሮስ የሚመራው ሶሻል ዲሞክራቲክ ፓርቲ ዛሬ አዲስ አበባ ውስጥ መግለጫ መስጠቱን መለስካቸው አማሃ ዘግቦልናል።
የኢትዮጵያ ሶሻል ዲሞክራቲክ ፓርቲ ኢሶዴፓ ትናንት ከቀትር በኋላ በሰጠው ጋዜጣዊ መግለጫ መንግሥት ለዘመናት ታፍነው ለኖሩ የሕዝብ ጥያቄዎች ተገቢ ምላሽ በመስጠት በየአካባቢ የሚታዩትን ሕዝባዊ ተቃውሞዎች ማስቆም እንደሚኖርበት አበክሮ ያስጠነቅቃል። አሁን የሚታዩ ግጭቶችን በተመለከተም መግለጫው መንስኤዎች ናቸው ያላቸውን ብዙ ክንውኖችን ይዘረዝራል። ለምሳሌም የክልል አስተዳደሮች አመስራረትን፣ የነዋሪውን ሕዝብ ይሁንታ ያላገኙ አከላለሎችን፣ የማንነት ጥያቄዎችና የዜግነት መብት በካድሬዎች ተጥሰዋል የሚሉ ይገኙባቸዋል። መግለጫው አክሎ ከክልላችን ውጡ በሚል የኢህአዴግ ካድሬዎች ስውርና ግልጽ ቅስቀሳ በንጹሐን ዜጎች ሕይወት አካልና ንብረት ላይ የሚደርሰው ከፍ ያለ ጉዳት በእጅጉ አሳፋሪ ክስተት ነው ብሎታል። ከሁሉ አስቀድሞም ይህንን አስከፊ ግጭት መንግሥት በአስቸኳይ እንዲያስቆም ጠይቋል። የኢሶዴፓ ሊቀመንበር ፕሮፌሰር በየነ ጴጥሮስ ይህ ችግር በሀገሪቱ ካሉት ችግሮች ሁሉ ቅድሚያ ሊሰጠውና መፍትሄም ሊፈለግለት እንደሚገባ ተናግረዋል።
የግጭቶች ሁሉ ምንጭ ኢህአዴግ ያሰማራቸው ታች ከቀበሌ ድረስ ጀምሮ ያሉት የካድሬ አስተዳደር ነው። የአስተዳደር መቀየር አለበት። ጊዜያዊ መፍትሄ በአስቸኳይ መፈለግ አለበት። ያ እኮ የዚህ የካድሬዋዊ አስተዳደር አሁን ጠቅላይ ሚኒስትር ዶክተር አብይ የሚጠቁሟቸው ያካሄድና መፍትሄም እያሉ የሚያነሷቸው ጉዳዮች ስጋት ውስጥ የጣለው ነው። ስለዚህ ይህ እሳቸውም ያነሱት አካሄድ አቅጣጫ ቢወድቅላቸውም ደስታቸው አሁን ስልጣን ላይ ያለውን አሁን ቀበሌ አስተዳደር በል፣ ወረዳ አስተዳደር በል፣ ዞን ክልል ብትል ሁሉም እየታገለ እኮ ነው፣ እየታገላቸው ነው ማለት እኔ ከምናየው እና የምትጠቁበት መንገድ መፈለግ አለበት።
የፓርቲው ምክትል ጸሐፊ ወይዘሮ ራሄል ባፌ የአስተዳደሩን የሰው ኃይል ሊለውጥ ይችላል ያሉትን ዘዴ ጠቁመዋል።
ህዝብ የመረጠው አስተዳደር አይደለም ያለው፣ መንግስት መርጦ የመደበው ነው። ስለዚህ አሁን እዚህ ላይ ዛሬ ላይ ቆመን ስናይ መንግስት አለ፣ ግን የህዝብ ስልጣን አይደለም ያለው። ስለዚህ የመንግስት ስልጣን አለ። መንግስት ዛሬም ላይ ወርዶ ትላንት መርጦ እንዳስቀመጠው ትላንት በፖለቲካ ወገንተኝነት ሰርቶ ከሆነ ዛሬ የመምረጥና የማስቀመጥ የመመደብ መብት የመንግስት ነው። ወርዶ የተማረ የሰው ኃይል ቢያንስ ሰብአዊ መብቶችን የሚያስከብር የህዝብ አመኔታ ያለው የህዝብን ክብር የሚያስጠብቅ የሀገር ፍቅር ያለው መመደብ አለበት አስተዳደሩ።
ፕሮፌሰር በየነ ጴጥሮስ በበኩላቸውም መንግስት በሀገሪቱ መረጋጋትን ለማምጣትና ግጭቶች እንዳይከሰቱ ለማድረግ ይረዳል ያሉትን ተመክሯቸውንም አካፍለዋል።
ባለፈው ሰሞን ሆሳና ላይ ወን ባዲያ ዞን ያንን ሌላ አከማቢዎች የሆነው ነገር ለማከናወን እንቅስቃሴ ነበር አስቆመናል አይሆንም ብለን አስቆመናል ይሰማናል እዚያ ቦታ እንዴ ሲፈነዳ እዚህ ቦታ እንዴ ሆነ እኛ ብቻችን እንዴት አድርገን እኛ ቢሶተልንም ወይ ያንን ማሳየት አለብን ተብሎ ባነር እንትን ተብሎ ፎቶግራፎች ተለጥፎ ምን ተብሎ ዝግጅቱ ተጠናቋል አቆሙ ያለም እና ያንን ይዞ መሰረት አለበት ነው ብለው ያድግ የዚህን አይነት ድጋፍ ይዞ ቢሰራ ለማረጋጋቱም ለምንም ይሄ ፖለቲከኛ ነው ተቃዋሚ ነው የተባለ አከባቢው ኢንዳይሬክት የተደረገ ሰው ሁሉ ይሄደ በየአከባቢው መንቀሳቀስ ሲጀምር አገሪቷ ተረጋጋለች እና እነዚህን ሁሉ ስልቶች መጠቀም ያስፈልጋል ነው የምንለው
ኢሶዴፓ በመግለጫው ላይ እንዳብራራው አሁን ግጭቶችን ለማስቆም መደረግ አለበት ከሚለው ጋር አያይዞም ዘላቂ ዴሞክራሲያዊ ስርዓትን ለመመስረት መደረግ ይገባዋል ያለውን ክንውንም አንስተዋል ኢህአዴግ ብቻውን ወደዚህ ስርዓት ሊወስድን አይችልም ሲሉ የፓርቲው ሊቀመንበር ፕሮፌሰር በየነ ጴጥሮስ አስረድተዋል በዚህ ረገድ በሳቸው አባባል ኢህአዴግ ብዙ ጊዜ ወድቋል ስለሆነም የግድ አንድ አይነት የሽግግር ጊዜና አሰራር ያስፈልጋል ይላሉ
አንድ አይነት የመሸጋገሪያ ስርዓት ያስፈልጋል በመድረክም በኢሶዴፓም እምነት ያ መሸጋገሪያ ሁኔታ ብሔራዊ አንድነት መንግስት ነው መሆን ያለበት እኛ ግን ብሔራዊ አንድነት መንግስት በመንለበት ጊዜ ኢህአዴግን ከአሶጣው ኢህአዴግም ያለበት ሌሎችን ፓርቲዎች ያሉበት የመንግስት መዋቅር ያለው በሙሉ ማይፈርስበት ግን መሻሻል የሚደረግበት ህገ መንግስቱንም ጨርሶ አፍርሰን ካሁን ወይማይ ህገ መንግስቱን በማሻሻል የሚያመል ብሔራዊ አንድነት መንግስት ስንል በእኛ እምነት ፓርላማው መበተን አለበት ፓርላማው አለ ማለት ኢህአዴግ የገዛ አለ ማለት ነው ስለዚህ ለሱ ባይሆን አንድ አይነት በጋራ የተቋቋመ አማካሪ ሸንጎ እንትን ሊቋቋም ይችላል እቺ አይነቷ አካሄድ አሁን ፊታችን ያለችዋን ሁለት አመት ምንቆይበትና ወደ ምርጫ ብንሸጋገር ዋናው አላማ ወደ ምርጫ የጊዜያዊ ኬርቴከር እንደምለው አይነት ሁኔታ ላይ እንስማማ
የኢትዮጵያ ሶሻል ዴሞክራቲክ ፓርቲ ከኢትዮጵያ ፌዴራላዊ ዴሞክራሲያዊ አንድነት መድረክ አባል ድርጅቶች አንዱ ነው። መለስካቸው አምሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ።
መለስካቸውን ለዘገባው እናመሰግናለን። አሁንም ኢትዮጵያ ውስጥ ያቆየናል። ከአዲስ አበባ ወደ ሰቲት ሁመራ ከተማ የ68 ነጋዴዎች ንብረት ጭነው ይጓዙ የነበሩ ሁለት መኪኖች ደባር ከተማ ሲደርሱ ፖሊስ በቁጥጥር ስር አውሎ ንብረቶቹን እንዲራገፉ አድርጓል ሲሉ ንብረት የተያዘባቸው ነጋዴዎች ቅሬታ አቀረቡ። የደባር ከተማ ፖሊስ አዛዥ ዋና ኢንስፔክተር ውቤ ተዘራ ንብረቶቹን በቁጥጥር ስር ያዋሉት በቡድን ሆነው ንብረቱን ለማቃጠልና ለመዝረፍ ከመከሩት ሰዎች ለማዳን ነው ብለዋል። ንብረት ለማቃጠልና ለመዝረፍ የመከሩት አካላት በቁጥጥር ስር ውለዋልን ተብለው ሲጠየቁ ብዙ ወጣትና ህዝብ እንዴት በቁጥጥር ስር ማዋል ትችላለ የሚል መልስ ሰጥቷል። ሙልጌታ አጽባሃ ከመቀለ የሚከተለውን ዘገባ ልኮልናል።
ከአዲስ አበባ የ68 ነጋዴዎች ሸቀጦች፣ ልብሶች፣ እህልና ሌሎች ንብረቶች ይዘው ሁለት የኤፍኤስአር መኪና አይነት ወደ ሑመራ ከተማ መንገድ የጀመሩት ከአንድ ሳምንት በፊት ነበር። ጎንደር ከተማ ሲደርሱ የጸጥታ ስጋት ስለነበረ በጋራጅ ተደብቀው ለቀናት እንደቆዩ በስልክ መረጃ አገኘን ብለው የተናገሩት ከባለ ንብረቶች አንዱ አቶ ገብረ ህይወት ፍስሐ ናቸው። በሳንጃ በኩል ወደ ሑመራ መስመር ስጋት ስለነበረ ደግሞ በለማለሞ ወደ ሽረ ከዛም ደግሞ ወደ ሑመራ ለመግባት ደባር ከተማ ሲደርሱ ግን ንብረቶቹን በነዋሪዎችና ፖሊስ እንደተያዘ ሰማን ብለዋል።
ሰላም ይኖራል በዛ ብሎ በዚህ በደባር በላይኛው የለማልሞ መንገድ ይዞ ወደ ሽረ ሊገቡ ሞት ደግሞ ሁለት ኤፍኤስአር ተይዘዋል። ሁለት ኤፍኤስአር ደግሞ እንደራገፉት ነው ኢንፎርሜሽን የሚመጣል። ፖሊስ ጋር ነው ያስገቡት። ፖሊስ ጋር ገብቶ ነው እየተባለ ነው ኢንፎርሜሽን ነው። እኛ ፈርተናል እንደማላየንም።
አቶ ገብረ ህይወት የእሳቸው 50 ሺህ ብር የሚገመት ለአሸንዳ በዓልና ለአዲስ ዓመት መገልገያ ቁሳቁሶች ናቸው የተያዙብኝ ብለዋል። ሌላ የሰቲት ሑመራ ከተማ ነጋዴ አቶ አውጣህን ተወልዱ በክረምት ጊዜ በምዕራባዊ ትግራይ አካባቢ ለምግብ ማብሰያ ሰራተኞች የሚጠቀሙበት 20 ሺህ ብር የሚገመት ንብረት እንደተያዘባቸው ደግሞ ተናግሯል። ይህንን እንዲመለስ በስልክና በደብዳቤ ቢያሳውቁም እስካሁን አልተመለሰም ብለዋል።
ብሔር እየተለየ ዝም ብሎ ምክንያታዊ ያልሆነ ተጽናለ። ይሄ ግን በጣም መንግስት የትግራይ ይሁን የሌላ ክልል አሸኳይ መፍትሄ እንዲደረግ ነው የምንፈስበው።
ንብረቶቹ በደባርቅ ከተማ ፖሊስ ከተያዙ 3 ቀናት ሆኗቸዋል። የ68 ነጋዴዎች ጠቅላላ ንብረት ደግሞ 10 ሚሊዮን ብር ይገመታል ብለዋል። እንደዚህ አይነት መንገላታት ባለፉት 3 አመታት በተደጋጋሚ የሚፈጸምም ነው ብለዋል። በዚህ ጉዳይ አስመልክቶ የደባርቅ ከተማ ፖሊስ አዛዥ ዋና ኢንስፔክተር ውቤ ተዘራ ፖሊስ ንብረቶቹን በቁጥጥር ስር ያዋለው የተደራጁ ሰዎች ለመዝረፍና ለማቃጠል በሚንቀሳቀሱበት ሰዓት ደህንነቱን ለመጠበቅ መሆኑን ተናግሯል።
ደህንነቱ እንዲጠበቅላቸው ተብሎ ነው እንጂ መኪናቸው ሀብታቸው የተቀመጠ ለመውረስ አይደለም። ምን ብሎ ሲወርሳል ፖሊስ? ምን ስልጣን አለው?
ይህንን ተግባር ለመፈጸም ያቀዱ የተደራጁ አካላት በቁጥጥር ስር ውለዋል ወይ ብለን ጠይቀናቸዋል። ለዋና ኢንስፔክተር ውቤም
ስንቱን ወጣትና ህዝብ ነው በቁጥጥር ስር መታውለው? አሁንም ሌላ መኪና ለሚመጣ ያው መፍትሄ ለመስጠት ነው የሞከር ነው ያለ። እኛ እንዳመራል
አሁንም አጣርተን ደህንነቱ ጠብቀን ለባለ ንብረቶች እንዲደርስ እናደርጋለን ብለዋል። ለአሜሪካ ድምጽ ራዲዮ ሙልጌታ ጽብሃ መቀለም።
ሙልጌታን ለዘገባው እናመሰግናለን። ወደ መጨረሻው የትንታኔ ርዕስ እናልፋለን። አጭር ዘገባ፣ የእስራኤል መንግስትና ሐማስ የእስረኛ ልውውጥ እንዲያደርጉ ግብፅ እያሸማገለች መሆኗ ተገለጠ። በሌላ በኩል ደግሞ በእስራኤል በፍልስጤማውያኑና በአረቡ ዓለም መካከል ያለውን ችግር ለመፍታት የሚያስችል ዓለም አቀፍ መፍትሄ ለማፈላለግ የትራምፕ አስተዳደር እየጣረ መሆኑም ታውቋል። ይሁን እንጂ እንዲህ አይነቱን ሰላም የማፈላለግ አካሄድ እንደማይቀበሉ የፍልስጤም አስተዳደር ፕሬዚዳንት ማህሙድ አባስ በሚመሩት ፋታህ ቡድናቸው ስብሰባ ላይ ተናግረዋል። ኤድዋርድ ዩሬኒያን ከካይሮ ያጠናቀረው ዘገባ አለ፣ ሰለሞን አባቴ ያቀርበዋል።
የግብፅ የደህንነት ተቋም ኃላፊ አባስ ካመል ትናንት ካደረጉት ጉብኝት በኋላ የእስራኤል ባለሥልጣናት የተለያዩ አቅርቦቶችን የጫኑ ከባድ ተሽከርካሪዎችን በካሪም አቡ ሳሌም መተላለፊያ በኩል ወደ ጋዛ እንዲገቡ መፍቀዳቸውን የአረብ መገናኛ ብዙሃን እየዘገቡ ነው። ካመል ቴልአቪቭ የተገኙት በእስረኛ ልውውጥ ጉዳይ ላይ ለማደራደር መሆኑም ተገልጿል። በዚሁ ግብፅ ባቀረበችው የመደራደሪያ አጀንዳ ላይ ለመነጋገር የፍልስጤሙ ሐማስ ቡድን መሪዎች ካይሮ ይገባሉ ተብሎ እየተጠበቀ ነው። ይህ በእንዲህ እንዳለ ግን በፍልስጤም አስተዳደርና በሐማስ መካከል ሊደረግ የታቀደን ማንኛውንም አዲስ የእርቅ ድርድር ሐሳብ እንደማይቀበሉ የአስተዳደሩ ፕሬዚደንት ማህሙድ አባስ አስታውቀዋል። የግብፅን የማደራደር ጥረቶች እንደሚያደንቁ የተናገሩት ፕሬዚደንት አባስ ባለፈው ዓመት ከተደረሰበት አጠቃላይ ስምምነት ውጪ ማንኛውም በፍልስጤማውያን ኃይሎች መካከል የሚደረግ ድርድር ተቀባይነት እንደሌለው አስታውቀዋል። ስምምነቱ የሚያዘው ሁሉም ፍልስጤማውያን አንጃዎች በአንድ ፍልስጤማዊ መንግሥት ስር እንዲካተቱ፣ የተዋሃዱ የጸጥታ ኃይሎች እንዲኖሯቸውና የጋራ በሆኑ ሕግጋት እንዲተዳደሩ ሲሆን ከመንግሥቱ ውጪ የሚንቀሳቀሱ ታጣቂ ቡድኖች ሁሉ እንዲበተኑም ይደነግጋል።
ይህ የአሜሪካ ድምፅ ሬዲዮ ነው። አሁን ሰዓቱ በኢትዮጵያና አካባቢዋ ከምሽቱ 3 ሰዓት ከ28 ደቂቃ ሆኗል።
የሙዚቃ ማሰሚያ ጊዜያችን ደርሷል። አዳነች፣ ምን ነው ቢባል ዛሬ የሙዚቃ ሰዓቱን የምናከብረው አንዲት የሙዚቃ ንግሥት አልፋለችና ልናስባት ልናስታውሳት ስለሚገባ ነው።
መልካም
man.
I'm
Say a little prayer የሚለው የአሪታ ፍራንክሊን ተወዳጅ ዜማ ነበር አሁን የተደመጠው። በ76 አመቷን ያረፈችው አሪታ እነዚህ የህዝብ የሚባሉ ሙያተኞች ምን ቢያረጁ ምን ቢሸመግሉ አንተ ወይም አንቺ ነው የሚባሉትና የ76 አመቷን ሰው አንቺ ማለታችን ለዚያ ነው። አሪታ ሉዊስ ፍራንክሊን እንደ አውሮፓ ቆጣጠር በ1942 ዓመተ ምህረት ነው መንፊስ ቴነሲ ውስጥ የተወለደችው። እንደ ብዙዎቹ አፍሪካ አሜሪካውያን አርቲስቶች አሪታም በቤተ ክርስቲያን ዘማሪነት ነው ወደ ሙዚቃው ሙያ የገባችው። እናም ዛሬ ሐሙስ ባደገችበት ህይወቷ ባለፈበትና በመኖሪያ አገሯ ዲትሮይት ውስጥ ለሚገኘው ኒው ቤተል ባፕቲስት ቤተ ክርስቲያን ትዘምር እንደነበር ታሪኳ ተመዝግቧል። ትራብል ሪቨር የሶል ንጉሥቷ አሪታ ፍራንክሊን ፊልምም ተጫውታለች። እንደ አውሮፓ አቆጣጠር ዘ ብሉስ ብራደርስ በተሰኘው ፊልም በተጫወተችበት ወቅት ነበር ተወዳጁን ፍሪዌይ ኦፍ ላቭ የተሰኘውን ዜማ ያወጣችው። ወደ ኋላ ላይ የመጣባት የክብደት መጨመር፣ ለአንዳንድ የጤና መታወክ፣ ሕይወቷን ያሳለፈው እስከ ካንሰር ምክንያት ቢሆንባትም ድምጿ ኮለል ብሎ ባይወጣም ኃይልና ብርታት እንደነበረው ብዙዎች ይመሰክሩላታል። የአሪታ ዝና እየጎላ የመጣው እንደ አውሮፓ ቆጣጠር በ1967 ዓ.ም እንደ ቼን ኦፍ ፉልስ፣ ናቹራል ወመን የመሳሰሉትን ነጠላ ዜማዎች ባወጣችበት ወቅት እንደሆነ ታሪኳ ይጠቁማል። ከዚያ ወዲያው ሪስፔክት የተሰኘው ዜማዋ በቢልቦርዱ ሰንጠረዥ አንደኛ ሆኖ አድናቆትንና ተወዳጅነትን ፈጥሮላታል። አሪታ እንደ አውሮፓ ቆጣጠር በ2009 ዓመተ ምህረት የመጀመሪያው ጥቁር የዩናይትድ ስቴትስ ፕሬዝዳንት ሆነው በተመረጡት በባራክ ኦባማ የመጀመሪያው ሥርዓተ ንግሥ ወይም ሥልጣን ርክክብ ላይ ተደናቂ የሆነውን ማይ ካንትሪ ቲስ ኦፍ ዚ ዜማዋን መጫወቷ ይታወሳል። ቀደም ሲል እንዳልኩት በካንሰር ህመም ተይዛ የነበረችው አሪታ ሉዊስ ፍራንክሊን የአራት ልጆች እናት ነበረች። በእኛው የተለመደ ባህል ነፍስ ይማር እንላለን። ይህ ዋሽንግተን ዲሲ የሚገኘው የአሜሪካ ድምፅ ራዲዮ ጣቢያ አማርኛው አገልግሎት ነው። ወደ ሁለተኛው አጋማሽ እየሄድን ነው። ወቅታዊ ፕሮግራም አለን።
የኢትዮጵያ ጠቅላይ ሚኒስትር አብይ አህመድ ከአገር ውጭ ሆነው የሚንቀሳቀሱ የፖለቲካ ድርጅቶች በለውጡ ሂደት እንዲሳተፉ ያደረጉትን ጥሪ ተከትሎ የተለያዩ ቡድኖች ድጋፋቸውንና በሂደቱ ለመሳተፍ ያላቸውን ፍላጎት እየገለጹ ነው። ሞአንበሳና የሲዳማ ብሔራዊ ዲሞክራሲያዊ ንቅናቄ በየበኩላቸው ያወጧቸውን መግለጫዎች ተንተርሳ ቆንጅታዬ ፕሮግራም አሰናድታለች። ቀጥሎ ይቀርባል።
በኢትዮጵያ ህገ መንግስታዊ ዘውዳዊ አስተዳደር እንዲመሰረት ሊሟገት የተቋቋመው ሞአንበሳ ሀገሪቱ በተጧጧፈው የፖለቲካ ውዝግብ ሳቢያ ሰፍኖ የቆየውን የርስ በርስ ጥላቻና አለመተማመን መሰረት የሆነው የዘርና የጎሳ ወይም የጎጥ መተያየት የፈጠረውን የመለያየትና የክልል ግድብ አፍርሰን ባለፈው ይቅር መባባል ይኖርብናል። ህዝባችንን አስተባብረን ኋላ ቀርነትንና ድህነትን አስወግደን እኩልነታችንንና አንድነታችንን አስከብረን ታሪካችንን እንደገና ማደስ የኛ ኢትዮጵያውያን ሁሉ ግዴታ ነው ሲል አትቷል። ጠቅላይ ሚኒስትር አብይ አህመድ የያዙትን እንቅስቃሴና ጥሪያቸውን ተቀብለን ልንረዳ ዝግጁ ነን ብሏል። የሞአንበሳን ሊቀመንበር ዶክተር ጌታቸው መካሻን ከሎስ አንጀለስ አግኝቻቸው ነበር።
ይሄ አሁን የመጣው አዲስ ነፋስ ተስማሚ ነው ብለን እናምናለን። ይህም በእውነቱ በጠቅላይ ሚኒስትር አብይ አህመድ የመጣ በጣም ደስ የሚያሰኝ እርምጃ ነው። ይህንን ለመርዳት ዝግጁ ነን። በጣም የምንጠብቀው ሁናቴ ነው የተፈጠረው።
በምን መልክ ለመሳተፍ ነው
የምንሳተፈው? ያው እሳቸው ጠቅላይ ሚኒስትሩ በጠሩት መሰረት ከሌሎች ጋር በመተባበር በመደመር አብረን ለመስራትና የእኛንም ደጋፊ ህዝብ አቅርበን ከሌሎቹም ጋር አብሮ ወደፊት የዘውዱ ሁናቴ በምን አይነት እንደሚቋቋም ወይንም እንደሚፈጠር ለመወያየትም እንዲመች አድርገን ነው የቀረብ ነው ማለት ነኝ። ስለዚህ ህዝብ ወደፊት በሚመርጠው ሁናቴ ለህዝብ ለመተው ነው። ግን እዛ ሆነን ዘውድ የሀገራችን ቅርስ፣ የባህላችን፣ የልምዳችን ከቤተ ክርስቲያናችን ጋር የተያያዘ በተለይ አሁን ጠቅላይ ሚኒስትር አብይ እንዳሉት የቤተ ክርስቲያኗ አቋም ህዝባዊ አቋም ነው፣ አገራዊ አቋም ነው ብለው ያሉት ለዘውድም የሚሆን ነው። ዘውድም አገራዊ ነው። አገር በሞላ ካልመከረበትና ካልዘከረበት የሚቋቋም ነገር አይደለም። ስለዚህ በዛ አይነት መልክ ነው ያልነው። ይሄ ለህዝብ የሚተው ነገር ነው።
መልካም። እንግዲህ ከሌሎች ወገኖች ጋርም እንዲሁ በመተባበር ነው እንሰራለን ያላችሁት እና ከየትኞቹ ድርጅቶች ጋር ነው?
እስካሁን ድረስ መቼም ንግግር እያደረግን ያለ ነው ከመአድ እና ከሰማያዊ ፓርቲ ጋር ነው።
ይህ በዚህ እንዳለ በዋሽንግተን ዲሲ ተቋቁሞ የሚንቀሳቀሰው የሲዳማ ብሔራዊ ዲሞክራሲያዊ ንቅናቄ ጠቅላይ ሚኒስትር አብይ አህመድን ጥሪ ተቀብለን ወደ ሀገር ተመልሰን ለህዝባችን ድምጽ በመሆን ልናገለግል ተሰናድተናል ሲል ባወጣው መግለጫ አስታውቋል። ከህዝባችንም በኩል ወደ ሀገር እንድንመለስና እንድንሰራ በተደረገልን ጥሪ መሰረት ነው ከውሳኔው የደረስነው ብለዋል የድርጅቱ ሊቀመንበር አቶ በቀለ ዋርየው። ከዚህ ከዋሽንግተን ዲሲ በስልክ አነጋግረናቸዋል።
የትልቁ አላማችን በሰላማዊ መንገድ ኢትዮጵያ ካለችበት ከጨቋኝ ስርዓት ወደ ዲሞክራሲያዊ ስርዓት እንድትሸጋገር ከሚያደርጉ ድርጅቶች ጋር በሚያግባቡና በሚያስማሙ ነገሮች ተስማምተን ለመስራት ባለፉት ሁለት ዓመት ኢትዮጵያ ሀገራዊ ንቅናቄ የሚባለውን አራት ድርጅቶች ሆነን ፈጥረን ለኢትዮጵያ ደራሽ ለመሆን ሰርተናል። እንዲህ በኢህአዴግ ስርዓት ባለፉት 27 ዓመት በተለያየ ጊዜ በተለያየ መልክና በተለያየ ሁኔታ ሲቀርብ ነበር። ብዙውን ጊዜ በጣም ወደ መሸነፍ በሚሄድበት ጊዜ የሚያመጣቸው ድርድሮች አሉ። ከሁሉ ምን አይደለም በሰላማዊ መንገድ ከምታገሉት ጠመንጃ ካነሱትም ጋር ደራደራለሁ ይላል እና ባለፉት አራት ዓመት እንግዲህ እንደምታወቀው በኢትዮጵያ ያለው የፖለቲካ ሁኔታ በመንግስት ላይ ከፍተኛ ተጽዕኖ እየፈጠረ ነው መጣው እና ያንን በተለያየ ጊዜ ተቃዋሚ ኃይሎችንም የለውጥ ኃይሎችንም እንደው ተቃዋሚ አይደለም ለውጥ ፈላጊ ኃይሎችን አሳትፎና አብሮ አስተባብሮ ወደ መቀየሩና ችግሩን መፍትሄ ለማምጣት የሄደበት ምክንያት አልነበረም። ራሱ ችግር ፈጥሮ ራሱ ብቻ ፈቺ ሆኖ የሚቀርብበት ሁኔታ ነው እያየን የነበረው። በዚህ ሁኔታ እያለን አሁን በቅርቡ የተጀመረው ይሄ ለውጥ በተለይ በኢህአዴግ ውስጥ ራሱ ውስጥ ተፈጥሮ የቀጠለው የዛ አይነቱ ይሆናል የሚል ጥርጣሬዎች በሁላችንም ለውጥ ፈላጊዎች እና የኢትዮጵያ ሕዝብም ላይ ነበር። ያንን ብዙ እያየን ቆየን። ነገር ግን ለውጡ በጣም እየጨመረ እየተሻሻለ እና እየተለወጠ ሄደበት ሁኔታ ነው ያየ ነው እና ያንን ለውጥ እንዳይቀለበስ ማድረጉ የኛም እንደ ድርጅት ሕዝባችንንም ደግሞ ባለቤት ሆኖ እንዲጠብቅ የማድረግ ትልቅ ኃላፊነት ስላለብን ነው። ይህንን አሁን አጋጣሚ ሲገኝ ማንኛውም ድርጅት ጠቅላይ ሚኒስትሩም ጥሪ እንዳደረጉ ሁሉም ምላሽ እንደሰጠው ነው እኛም መሰጠ ነው መሄዱና ህዝቡም እንዲመለሱ የሚል ብዙ ጥያቄዎችን በየመድረኩ እያነሳ ነበርና ያንን ህዝብ ውስጥ ሄዶ መስራት፣ አላማችንን ማስታወቅ፣ ዲሞክራሲያዊ ሽግግሩን ማገዝ እንዲሆን ነው።
በአቶ ብሩ ባሌ የተመራ የልዑካን ቡድን ሐዋሳ እንደገባና አቀባበል ተደርጎለት ከህዝቡ ጋር የመተዋወቅ ስራውን የጀመረ መሆኑን የድርጅቱ ሊቀመንበር አቶ በቀለ ዋሪዮ ገልጸውልናል። ታላቁ ለነጻነቱ ኢትዮጵያ ዲሞክራሲያዊ አንድነት ንቅናቄ የተባለው ድርጅት በበኩሉ ባለፉት 4 ወራት ያሉትን ለውጥ እርምጃዎች ስንገመግም ቆይተን ቀድሞውንም ቢሆን ሁለገብ ትግል ስልት የመረጥ ነው ካሁን በፊት የነበረው ገዢው ኢህአዴግ ቡድን ለሰላማዊ ትግል የሚሆን ስላልነበረ ነው። በአሁኑ ወቅት ባለው ነባራዊ ሁኔታ ግን ለሰላማዊ ትግል የሚሆን ጅማሮ ስላለ ይህንኑ በይፋ የትግል ስልታችን ለማድረግ ወስነናል ሲል ባወጣ መግለጫ አስታውቋል።
ወደ ኬንያ እንሻገራለን ለቀጣዩ ዘገባ። በየካቲት ወር በኢትዮጵያ መከላከያ የደረሰውን ግድያ የሸሹ በርካታ የኢትዮጵያ ስደተኞች ኬንያ ሶሎሎ ይገኛሉ። ከስደተኞቹ በርካቶቹ ወደ ቀያቸው የተመለሱ ሲሆን አሁንም ከ3000 በላይ የሚሆኑት ደንበላ ፈቻና በሚባል ቦታ ሰፍረው ይገኛሉ። የአሜሪካ ድምፅ ያነጋገራቸው ስደተኞች ወደ ቤቶቻቸው መመለስ ቢፈልጉም የአካባቢው በሙሉ አለመመለሱን ነው የሚናገሩት። የሞያሌ ወረዳ ስደተኞች ለመመለስ ከኬንያ መንግስት ጋር ምክክር ላይ ነኝ ይላል። ገልሞ ዳዊት ከናይሮቢ ተጨማሪውን ልኮልናል።
በየካቲት ወር በሞያሌ የመከላከያ ሰራዊት ጥቃት ከፍቶብናል በማለት ኬንያ የተሰደዱ ኢትዮጵያውያን ከ10000 በላይ ናቸው። በዚያም 12 ሰው መገደሉ ይታወሳል። ከነዚህ ከተሰደዱት መካከል 7000 የሚሆኑት የተመለሱ ሲሆን ሌሎች ግን አሁንም ሶሎሎ ደንበላ ፈቻና በተባለ የኬንያ መጠለያ ይገኛሉ። ወደ ሞያሌ ኢትዮጵያ ቤታቸው የተመለሱት በጊዜያዊ መጠለያው በቂ ጥበቃና ሰብአዊ እርዳታ ባለማግኘታቸው መሆኑን ለአሜሪካ ድምፅ ተናግረዋል። የተመለሱት በፊት በመንግስት የጸጥታ ኃይሎች ይደርስባቸው የነበረ ጥቃት መቀነሱን ይናገራሉ። ሆኖም በኢትዮጵያ ሶማሌ ክልል አሁንም የጸጥታ ችግር መኖሩ እንደሚያሰጋቸው ነው የሚናገሩት። በሶሎሎ ደንበላ ፈቻና ላሉ ስደተኞች ኑሮ አስቸጋሪ መሆኑን ስደተኞች ይናገራሉ። የተባበሩት መንግስታት የስደተኞች ጉዳይ UNHCR የሚያደርግላቸው ሰብአዊ እርዳታ በቂ አይደለም ይላሉ። አቶ ኮሬ በካምፑ ለአምስት ወር የኖሩ ኢትዮጵያዊ ስደተኛ ናቸው።
አዎ፣ ምንም አላሻሻሉልንም። ማሽላ ነው እየሰጡን ያሉት። ያም ቢሆን በቂ አይደለም። ብዙ ሰው ማሽላ ተመግቦ የሚያውቅ ስላልሆነ ለበሽታ ተዳርጎ ነበር፣ በተለይ ህጻናት። አሁን ግን እግዚአብሔር ይመስገን።
ወይዘሮ ደርሚ ከስድስት ልጆቻቸው ጋር ነው ከሞያሌ ኢትዮጵያ ቱቃ ቀበሌ ማህበር ሶሎሎ ሸሽተው የሚገኙት።
እኔ ያው ማገዶ ለቅሜ ሸጬ ነው የሚያስፈልገኝን የምገዛው እንጂ የሚደረግልን ነገር የለም። ያው ብዙዎቻችን እሱን ለቅመን በመቶ ሺሊንግ ሽጠን እሱም ቢሆን ስኳር፣ ወተትና ሻይ ቅጠል አይገዛለንም። ልጆቻችን የሚጠጣ ወተት የላቸውም። እኛም ገላችንን እንኳን የምንታጠብበት ሳሙና የለንም። ህጻናት ሰውነታቸውን ብታይ የሚያሳዝን ነው። በቃ ችግር ውስጥ ነው ያለ ነው።
አቶ ኮሬን እንዲሁም ወይዘሮ ደርሚን ለምን ወደ ኢትዮጵያ እንዳልተመለሱ ጠይቄያቸው የኢትዮጵያ መንግስትና የተባበሩት መንግስታት የስደተኞች ጉዳይ UNHCR ወደ ቀያቸው የሚመለሱበትን ሁኔታ ቢያመቻቹላቸው እንደሚመለሱ ነው የተናገሩት። ወይዘሮ ደርሚ ሲናገሩ አሁን አዝመራ ቢያመልጠንም ወደ ቀድሞ ቤታችን ተመልሰን መራብ ይሻለናል እንጂ ልጆቼን በጊዜያዊ መጠለያ ካምፑ ለችግር ማጋለጥ አልፈልግም ብለዋል። አቶ ባገጃ ሞርጌ የሞያሌ ወረዳ አስተዳዳሪ ናቸው። መንግስት ስደተኞች ወደ ቤታቸው እንዲመለሱ ያወጣው እቅድ ካለ ብዬ ጠይቄያቸዋለሁ።
ያው በኬንያ መንግስት በኩል ነው የምናገናኛቸው። የኬንያ መንግስት አንዴ ከስደተኞቹ ጋር እንድንገናኝ አድርጎ ነበር። እነርሱም ስደተኞችን አማክረው እንደሚመልሱልን ቃል ገብተውልን በቃላቸው መሰረት ብዙዎቹን መልሰዋቸዋል። ነገር ግን በዚያ የቀሩትን ሰዎች እንዲመልሱልን እየጠየቅን ነው። ምንም ለመመለስ የሚያስፈራቸው ነገር የለም። ምናልባት የጸጥታ መደፍረስ በሚታይባቸው ቀበሌዎች ካልሆነ በስተቀር። እርሱም ቢሆን የሚያስፈራቸው ነገር የለም። ግጭት በተከሰተባቸው ቀበሌዎች ይኖሩ የነበሩ መንግሥት ቦታ አዘጋጅቶ እየረዳቸው ስለሆነ በዚያ በጊዜያዊነት ተቀምጠው ድጋፍ ማግኘት ይችላሉ። የትም ሄደው ደግሞ መኖር ይችላሉ እንደ ማንኛውም ዜጋ።
በሞያሌ አሁንም የጸጥታ ሁኔታ ለመሻሻሉን በሶሎሎ የሚኖሩ ስደተኞች ይናገራሉ። ለስደተኞቹ የተባበሩት መንግስታት የዓለም ምግብ ፕሮግራም WFP የእርዳታ ያቀረበ ሲሆን የድርጅቱ ኬንያ ቅርንጫፍ ምክትል ቃል አቀባይ ፒተርስ ማርዲን ድርጅታቸው በደንበላፈቻና 3700 ስደተኞችን እየረዳ መሆኑን ለአሜሪካ ድምጽ አረጋግጠዋል። ለአሜሪካ ድምጽ ገልሞ ዳዊት ናይሮቢ።
በሀገሪቱ እየታየ ያለው የእጩዎች ጥቆማና ምርጫ በነጻነት እንዲካሄድ እያስቻለ መሆኑን የበጎ ሰው ሽልማት አስታውቋል። ዘንድሮ ለተከታታይ 6ኛ ዓመት የሚካሄደው የበጎ ሰው ሽልማት በ9 ዘርፎች የተጠቆሙ የመጨረሻ እጩዎችን ዛሬ ይፋ አድርጓል። እስክንድር ፍሬው ዝርዝር አለው።
ለተከታታይ 6ኛ ዓመት የሽልማት ስነ ስርዓት ሲያካሂድ በቅርብ ጊዜ ታሪክ የመጀመሪያው ስብስብ ነው የበጎ ሰው ሽልማት። እናም ራሳቸው በበጎ ፈቃደኝነት የተሰባሰቡት ዲያቆን ዳንኤል ክብረትና ሌሎች ሀገር ወዳድ ዜጎች በተለያዩ ዘርፎች በጎ ያሏቸውን ኢትዮጵያውያን ለ6ኛ ጊዜ ሊሸልሙ ተዘጋጅተዋል። አሸናፊዎቹ ነሐሴ 27 ቀን 2010 ይፋ የሚደረጉ ሲሆን በ9 ዘርፎች ለመጨረሻ ዙር ያለፉ 27 ሰዎች ግን ዛሬ ታውቀዋል። በእያንዳንዱ ዘርፍ 3 እጩዎች ማለት ነው። ዘርፎቹ መምህርነት፣ ለኢትዮጵያ በጎ የሰሩ የውጭ ሀገር ዜጎች፣ መንግስታዊ የሥራ ኃላፊነትን በብቃት መወጣት፣ በጎ አድራጎት፣ ቅርስና ባህል፣ ሳይንስ፣ ንግድና ሥራ ፈጠራ፣ ሚዲያና ጋዜጠኝነት እንደዚሁም ኪነ ጥበብ ናቸው። አስተባባሪዎቹ እንደሚሉት ሊሸለሙ ይገባቸዋል የሚሏቸውን ዜጎች የሚጠቁሙ ሰዎች ቁጥር ጨምሯል። ለዚህ ዋነኛው ምክንያት በአገሪቱ እየታየ ያለው ለውጥ መሆኑን የገለጸው የበጎ ሰው ሽልማት መስራችና አስተባባሪ ዲያቆን ዳንኤል ክብረት ዜጎች በነጻነት እየተሳተፉ መሆኑን አብራርቷል።
በተለይ ሚዲያዎቹ በፊት እንደ አይነት ስራዎችን ስንሰጣቸው ብዙ ጊዜ ከፖለቲካ ወሰኔ ጋር ነው የሚወስኑት። ማናቸው ማናቸው የጀርባቸው የፊታቸው ግንባራቸው የሚል ጥናት አላቸው። እና
ተቋሚዎቹና አዘጋጆቹ ነው
አዘጋጆቹ ማን ናቸው ይላሉ። አሁን ግን በነጻነት ስለዚህ ጉዳይ ለማውራትም ለመነጋገርም ሀሳብ ለመስጠትም በየክልሉ ያሉ ሚዲያዎችን በጣም ነጻነት ተሰምቷቸዋል። እና ሰውም ደግሞ ገሌን ብሎ ለመጠቆም አይፈራም። አሁን በፊት ይፈራል ገሌን ብሎ ለመጠቆም ማይ ነገር አይሆንም ብሎ የመፍራት ነገር ነበረውና አሁን ግን በነጻነት የመሰለው አይገሌ ፖለቲካ ተቃዋሚ ነው እገሌ ደጋፊ ነው እገሌም በጠቆመው ይሄዳል አይሄድም የሚል ነገር ሳይኖር እንደ ልቡ ይጠቁማል። ይሄ ነው ልዩ ያደረገው።
ይሄ ጥቆማው ወይም ተጠቋሚዎቹ ላይ ተንጸባርቋል ወይ? አሁን አንዳንድ ሰዎች አሁን ካለው ለውጥ አንጻር የተሻለ ሁኔታ አንጻር ምናልባት ከዚህ በፊት የማይታሰቡ አይነት ሰዎች ተጠቁመው ማየት አስበው ሊሆን ይችላል ገምተው ሊሆን ይችላል ያለምናል ተንጸባረቀ።
ልክ ነው። በተለይ ዋናው የለውጡ ሂደት እኛ ጥቆማ ከጀመርን በኋላ ነው የመጣው። ለምሳሌ በመንግስትና በጣም አይነተኛ በሚባሉ ተቃውሞች መሀል የነበረው ነገር አንዳንዶቹን ከሽብር መዝገብ የማውጣቱ አንዳንዶቹን ከስር የመልቀቁ ወደ መጨረሻ ነው የመጣው። ይሄ ሽልማት ደግሞ እንደምታውቀው ሂደት ነው። መሀል ላይ ሰብረህ እንደገና ልትጀምረው የምትችለው ነገር ምናልባት የዘንድሮ የበለጠ የሚቀጥለው ዓመት ነው ተጽዕኖን በደንብ የምናየው።
መንግስታዊ የስራ ኃላፊነትን በብቃት በመወጣት የሚል ዘርፍ አለ። ለምሳሌ እዛ ላይ አንዳንዶች ቀደም ሲልም ተነስተዋል በጋዜጣዊ መግለጫውም ላይ አሁን ያሉ አዳዲስ የለውጥ ፊቶችን ይጠብቃሉ። ምናልባትም ጥቆማ ውስጥ ከክቡር ጠቅላይ ሚኒስትሩ ጀምሮ እስከታች ድረስ
ያንስ ባህል አሁን እነዚህ ሰዎች እኛም ጋር ክርክር ነበር። እነዚህ ሰዎች በመንግስታዊ ኃላፊነት በመወጣት ዘርፍ ብቻ ነው የመሪነታቸው በዛ ደረጃ ነው ከአንድ ሚኒስትር ጋር ከአንድ ዘርፈ ብዙ አይደለም የሚል ክርክሮች አሉ። በእኛም ውስጥ በዛ ምክንያት የለም ይሄኛው ከነሱ አንጻር የሚጠብ ከረጢት ነው በሚል ያወጣናቸው እጩዎች አሉ። ቅድም ያልኩ ነው ለእኛ በጎም እንትን አምጥቷል ተፈታታኝም ነገር አምጥቷል። በቀጣይ የምንሰራቸው ስራዎች ናቸው። ይህንን የህግ ማሻሻያ የአሰራር ማሻሻያ የሚጠይቁ ጉዳዮች አሉ። በአንድ ደግሞ ሁሌ ግን በሰራሁ ቁጥር እያሻሻልኩ የምትሄደው ከሆነ ቋሚ ነገር አይኖርም። በዛ ምክንያት ያመጡት ነገሮች አሉ። እንግዲህ የመጨረሻው ሽልማቱ ላይ የምናያቸው ሌሎች ነገሮች ሊኖሩ ይችላሉ። አሁን በዚህ ያልገለጽ ናቸው።
አሁን እንግዲህ አንተም እንደምታውቀው አዲስ አበባ ከዚህ በፊት ምናልባት ምክንያቱም እዚህ የማትጠብቃቸው ሰዎች የሚታዩባት ከተማ ሆናለች። ከፖለቲካ አመለካከታቸው አንጻር በተለያዩ ምክንያቶች ወደ ሀገር መምጣት የማይችሉ ሰዎች ለምሳሌ አሁን እናንተ የተነጋገርንበት ባለንበት ሰዓት እንኳን አትሌት ፈይሳ ሊሳ ወደ ሀገሩ ሊመጣ ወስኗል፣ ጥሪም ተደርጎለታል። እንዲህ አይነት ሁኔታዎች ለእናንተ ስራ ምን አጋጣሚዎች ፈጥረዋል? ምን ይታያል ወደፊትስ?
በተለይ የሚቀጥለው ዓመት ስራችን ላይ አዎንታዊ ተጽዕኖ ይኖራቸዋል ብዬ አስባለሁ። ሰው የመጠቆም እድል ነው። አንዳንዴ እኮ ልትጠቁም ታስብና ለምሳሌ በሽብር የተመዘገበን ሰው ብትጠቁመውም የሀገሪቱ ሕግ አይፈቅድም ብለህ ትተዋለህ ከመጀመሪያውም። በስራህም ላይ ደግሞ የሀገሪቱን ሕግ አክብረህ መስራት ስላለብህ አንተም ቢጠቆምም አታስገባውም፣ ሕግ አክብረህ ነው የምትሄደው። ስለዚህ እነዚህ ነገሮች በቀጣዩ ዓመት በተለይ የእኛ ቅድም እንዳለው የካቲት ስለጀመርን አንዳንዶቹ ከለውጡ ዘግይተው ነው የመጡት። በዚህ ሐምሌ፣ በነሐሴ፣ በግንቦት፣ በሰኔ የመጡ ለውጦች እዛው ስታካታቸው የምትችልበት እድል አይኖርህም። የሚቀጥለው ዓመት ግን ይሄ ተጽዕኖ ይኖረዋል። በእኛም ላይ የተወሰነ ተጽዕኖ ሊኖረው እንደሚችል የሽልማቱ ቀን የምናየው ይሆናል።
ተቋማዊ መልክ ከመያዝ አንጻር እንግዲህ አሁን የበጎ ሰው ሽልማት እየተሰጠ ያለው በበጎ ፈቃድ በተሰባሰባችሁ እና ኮሚቴ በመሰረታችሁ ሰዎች አማካኝነት ነው። አንተን ጀምሮ ተቋማዊ መልክ እንዲይዝ እናደርጋለን የሚል ከመጀመሪያው ቀን ጀምሮ ከዛሬ 6 ዓመት ጀምሮ ስትገልጹት የቆየ ጉዳይ ነው። ምን ላይ ደረሰ? እሱን አብራራለን።
አሁን እንግዲህ መጀመሪያ የሞከረው በበጎ አድራጎትና ማህበራት ኤጀንሲ በኩል ሄደን የምንችለውን ድረስ ሄደን አልተቻለም። እንደውም በዛ ህግ መጨረሻ ኤጀንሲው ዳይሬክተር ይወስናል የሚል ህግ ስላለ ይወሰንልን ሁሉ ብለን ሄደን አልተቻለም። መጨረሻ ሁለተኛ አማራጭ ሌሎቹ የሽልማት ድርጅቶች እንደሚያደርጉ በንግድ መመዝገብ ነው። እሱ ደግሞ ህሊናችን አልፈቀደም። ግን አማራጭ ስታጣ የወደዱትን ሲያጡ የጠሉትን ይመርጡ በሚለው ሀገራችን ቢል ወደዛ ልንሄድ ነበር። መጨረሻ ላይ እየሄድን እንዳልኩ ሐምሌ አካባቢ እና ሰኔ አካባቢ ደግሞ ለውጡ የጋመ ሲመጣ ራሱ ድርጅቱንም አሰራር ደግሞ የሚለውጥ ነገር መጣ። ስለዚህ ከበላይ አመራሮች ጋር ስንነጋገር ትንሽ ቀን ብትታገሱን ራሱ የበጎ አድራጎት ማህበራት ህጉም ይቀየራል፣ አሰራራችንም ስለሚቀየር እንደናንተ አይነት
ሁለትና ከዚያም በኋላ ከህይወት ታሪካቸው ጋር እንመለከታለን። አሸናፊዎቹ ይፋ በሚደረጉበት ቀን ከወቅታዊው የኢትዮጵያ ሁኔታ ጋር በተያያዘ ልዩ ተሸላሚ ሊኖሩ እንደሚችሉ የገመቱም አልጠፉም። ለአሜሪካ ድምጽ ሬዲዮ እስክንድር ፍሬው ከአዲስ አበባ።
ለምሽቱ ወደ ተቀናበረ የመጨረሻ ዝግጅት እናልፋለን። ባለፈ የራዲዮ መጽሔት የተጀመረ ውይይት ነው። በ16ኛው የዩናይትድ ስቴትስ ፕሬዚዳንት አብርሃም ሊንከን ለየት ባለው የአስተዳደር ዘመንና የአስተዳደር ጥበባቸው ዙሪያ ትኩረት ያደረገውን መጽሐፍ መነሻ ያደርጋል ውይይቱ። ይህን መጽሐፍ መሠረት አድርገው በተለይ ለኢትዮጵያ የዛሬ ይዞታ በሚጠቅም መልኩ አሰናድተው ያደረሱንን አቶ ይልማ አዳሙን ያዋየው የፕሮግራሙ አዘጋጅና አቅራቢ አሉላ ከበደ ነው። ለምሽቱ ሁለተኛውን ክፍል ይዞ ነው የቀረበው። በእሁዱ ፕሮግራም እልባት ካደረገበት ጭብጥ ይነሳል።
አቶ ይልማ፣ እንዲህ ያለው ውጥረት ውስጥ አሁን የምንነጋገርበትን የመሰለ ከጊዜያዊ ሁኔታ አለፍ ብሎ የሚታዩ በተለይ በዚህ መጽሐፍ በጥልቀት የተመለከቷቸው ከባላንጣ ጋር ተቀናቃኝ ተደርጎ ከሚታሰብ ወገን ጋር አብሮ መስራት የሚበልጥ አላማን መያዝ፣ በብልሃትም በጥበብም የተነሱት በጣም የሚማርኩ አድማጮቻችን ቀደም ባለው ትረካ ውስጥ ተከታትለውታል። ይህን የመሰለው ሀሳብ ፋታም የሚጠይቅ ይመስላል። ይልቁንም ዛሬ ያለበት ሁኔታ የዜናውን ሁኔታ ተከትለን ብንመለከት ውጥረቱ ያየለና ለሌሎች ነገር ትንፋሽ የከለከለ በሚመስልበት ተቀናቃኝን ወደ ራስ ማቅረብ በዚህ ጊዜም አስፈላጊነቱን መገመት ይቻላል። ይቻላል ወይ ግን በተግባር ብለው ያስባሉ? የአደጋ ጉዳይ፣ ሌሎች ሁኔታዎችን የሚቀይሩ ስጋት የሚፈጥሩ ሁኔታዎችም ከግምት ይገባሉና።
ልክ ነው። ትዕግስት ብለናል። ትዕግስት ስላለን ችግሮችን አንፈታም። ከኛ ፍላጎት ውጭ ከኛ አቅም ውጭ የሚከናወኑ ነገሮች በዙሪያችን ሁልጊዜ ይኖራሉ እና አንዱ የመሪ ብቃት የሚታየው ሰላምን መደራደርን እያሻ ነገር ግን ሀገር በረጅሙ ጊዜ አደጋ ውስጥ የሚጥል ሁኔታ እንዳይፈጠር ጦር ቢጀመር፣ ጦር ቢነሳ፣ ሁከት በሰፊው ቢስፋፋ ለዚያ የሚያስፈልገውን የጦር ዝግጅት፣ የመከላከያ ዝግጅት፣ የደህንነት ዝግጅት ጎን ለጎን ማካሄድ አለበት። ሰላምን ስለፈለግክ ብቻ ሰላም ነው መንገዴ ብለህ መሄድ አትችልም። ምክንያቱም ሰላምና ብጥብጥ ሁልጊዜ በፊትና በጀርባ ያሉ አይነት ነገሮች ናቸው እና ከዚህ አንጻር ስናየው ዝግጅት አስፈላጊ ላይ እርሶ ባሉት መሰረት ካለ እንዴ ለምንድን ነው እርሶ ባሉት መሰረት የምትለይ እና የኔ ሀሳብ የምትደግፈው? አንተን እኮ እዚህ የቀጠርኩህና ያመጣሁህ
ሌላ ሀሳብ እንድትሰጠኝ እኔን ሀሳብ ቻለኝ እንድታደርግ ነው ይላቸው ነበር። በዚህ አይነት የአሰራር መዋቅር ውስጥ የሚስማሙ ሰዎችን ሳይሆን የማይስማሙ ሰዎችንም አካተህ ከባላንጣዎችም ውስጥ ቢሆን በአጠቃላይ አቋማቸው ላይ ጽኑ የሆኑ በሀገር ደህንነት ላይ በሀገር አንድነት ላይ የተነከሩ እስከሆኑ ድረስ ሌሎች የማይስማሙበት ጉዳይ እስካለ ድረስ እነሱን ውስጥ አስገብተ መስራትን ልክ እንደ ኃይል መቁጠር ያስፈልጋል። እጅግ በጣም በጣም ወሳኝ ነው እሱ። በማግለል የሚገኝ ነገር የለም፣ በማቅረብና በመነጋገር ነው።
ምናልባትም በደምስ ሀሳው ባህልን ልማድን በሙሉ ጠቅሎ ማቅረብ ቢያስቸግርም ብዙ የተለመደ አይደለም። የምናውቀው ባላንጣዎች የሚፈላለጉበትን የአመራር ወይም የአስተዳደር ባህል ነው የታዘብ ነው። እና በቀደሙት ስርዓቶች ውስጥ መለስ ብለን ብንመለከት ይህን እንግዳ ባህል ምናልባትም አዲሱ ጠቅላይ ሚኒስትር በሳቸው ቋንቋ መደመር የሚሉት ብዙዎችን ማዋሃድ መቻቻልና ፍቅርን ማስቀደም የሚሰብኩት እንደመሆኑ ዛምደን ልናየው ምድል ይሰጣል። ይሁን እንጂ የተለመደ አሰራር እንዳለ መሆኑ የአንድ መሪ ብቻ ሳይሆን ስር የሰደደውንም ባህል መታገል መጋፋት የሚጠይቅ እንደመሆኑ ተግባራዊነቱን ተጨባጭነቱን እንዴት ያዩታል አቶ ይልማ? ተመራጭነቱን ጥያቄ ውስጥ አናስገባ።
ትክክል ነው። አሁን ያስቀምጥከው በአንተ ፍላጎት ብቻ አይደለም፣ አንተ በምታየው መነጽር ብቻ አይደለም ዓለም የምትሄደው። እየተቻለህም ታደርጋለህ። ያለማሰለስ ያለማቋረጥ እነዚህን ሰዎች ከኔ የሚያርቃቸው ወይም ደግሞ በተለየ አቋም ላይ አጽንቶ የሚያቆያቸው ምንድን ነው? ስጋታቸው ምንድን ነው? ጭንቀታቸው ምንድን ነው? እነዚህን ስጋቶች በግልጽ መቅረጽ እና ማወቅ ከቻለ ደግሞ መፍትሄው ምን መሆን አለበት? ይህን ስጋታቸውን እንዴት ነው የምንቀይረው ወይም የምናጠፋው የሚለውን መውሰድና በዛ ላይ ቁርጠኛ እርምጃ መውሰድ ማለት፣ ለምሳሌ የአሜሪካን ሁኔታ ያየን እንደሆነ እንደዛ ነው የሆነው። ከመገንጠል በስተቀር ስቴቶቹ፣ ልዩ ልዩ ስቴቶች፣ የደቡብ ስቴቶች የሚያቀርቧቸውን ብሶቶች ለመፍታት ወኔ የነበረው አብርሃም ሊንከን እና የሱ ቡድን የማይነካው አንድነት ብቻ ነበር። እና ስፔሻል ትሪትመንት ወይም ደግሞ የተለየ አመለካከት ሊኖረኝ ይገባል፣ የኔ ገበሬዎች እንደዚህ ናቸው፣ የኔ ኢንዱስትሪ እንደዚህ ነው፣ የኔ እርሻ እንደዚህ ነው የሚለው ኢቨን በአጠቃላይ ባርነት መጥፋት እንዳለበት፣ ባርነትን የምንቀበለው ነገር እንዳልሆነ እያወቅም የባሪያ ማስወገድ እርምጃውን እነዚህን የደቡብ ስቴቶች የደቡብ ክልሎቹ ቀስ በቀስ ደረጃ በደረጃ ከዛ እንዲወጡ ፈቅዶላቸዋል። ህገ መንግስቱ ላይ ባርነት ክልክል ነው ቢልም እንኳን አፈጻጸሚያን ፈቅዶላቸዋል። ለምን? የሚያስጨንቃቸው ነገር ነበር። የኑሮ ስርዓታቸውን በአንድ ጊዜ የሚያጠፋ ወይም ደግሞ አደጋ ላይ የሚጥል ነበር። ኢኮኖሚያቸውን የሚጎዳው ነገር ነበር። ስለዚህ ባይ ኤክሴፕሽንም አንዳንድ ነገር ይደረጋል እና እነዚህን ነገሮች የማድረግ ስልትም መኖር አለበት። በግትርነት አይደለም። በተለይ ደግሞ የሚቃወሙህንና ስጋት ያለባቸውን አካባቢዎች በተለየ ሁኔታ አኮሞዴት ማድረግ ለተወሰነ ጊዜ።
አቶ ይልማ፣ በዚህ የባላንጣዎች ቡድን በተሰኘው መጽሐፍ መነሻነት በዝርዝር ጨምቀው እንዲስማማ አድርገው ባቀረቡትና ለእኛም ለአድማጮቻችን ባጋራ ነው ጽሁፍ ላይ ከሚዘረዝሯቸው ታላላቅ ምሳሌዎች የሊንከንን የራሳቸውን ጠባዮች፣ የሊንከንን ታላቅ መሪነት፣ የባላንጣዎችን ቡድን ደግሞ አሸናፊነት ቻምፒዮን ይሉታል ቡድን እንዲሆኑ የረዱ ባህሪዎች ሲሉ ይተነትናሉ። ያን የመሰለ ጠባይ ይልቁንም ደግሞ ከዚህ ቀደም በአመራር መስክ ያልተሰማራ ሰው ሲያሳይ የራይ ጥራት የሀሳብ ልዩነትን መቀበል ማለፊያ ነው ብሎ መውሰድ፣ ድልን የራስ ብቻ ለማድረግ ስህተትን መካፈል ኃላፊነት መውሰድ በዝርዝር ያነሷቸዋል። ልምድ ለሌለው መሪ እንዴት ነው ይህ የሆነው የሚለውን ጥያቄ አሁንም ማንሳቱ አይቀርምና በብዙዎችም ዘንድ አይሳካላቸውም የሚል ስሜት አሳድረው የነበሩ መሪ ነበሩና።
ትክክል። በነገራችን ላይ አብርሃም ሊንከን የአሜሪካ ፕሬዚደንት ሲሆን ይሄ ነው የሚባል ልምድ አልነበረው። ራሱን ያስተማረ ሰው ነው። ትምህርት ቤትም አልገባም። በአጠቃላይ ተደምሮ ትምህርት ቤት ክፍል ውስጥ የተማረበት ከ12 ወር አይበልጥም። እና ግን አንባቢ ነበር። ከጎረቤት ከሌላ ስቴት እየዞረ መጽሐፍ እየቃረመ አንብቦ ራሱን ያስተማረ ሰው እና እዚህም ላይ አንድ ተወራራሽነት አለው። ከምሰማውና ከማነበው ዶክተር አብይ በጣም አንባቢ ናቸው። የስነ ጽሁፍና የኪነት ወዳጅ ናቸው እና የበለጠ ዝግጅት አላቸው ብዬ አምናለሁ። ዘመኑንም የ150 ዓመት ልዩነት አለ። አሁን ራሳቸውን ኢንፎርም የማድረግ የሌሎችን ልምዶችም የመቅረም እና የማገናዘብ እድላቸው ለዶክተር አብይ እየተሻለ ነው ከአብርሃም ሊንከን። ስለዚህ በዛ ላይ እኔ ስጋት የለኝም። ስብናቸውም ጥሩ ነው። ፍቅር ነው፣ መታረቅ ነው፣ አንድነት ነው። በማንም ላይ የጥላቻና የበቀል ስሜት ሳይኖረን
በጽኑ ፍቅር ተሳስረን የጀመርነውን የሀገር ግንባታ እንቀጥላለን። ከፍጹም ይቅር መባባል ተነስተን የሀገራችንን ቁስል እናክማለን አለ አብርሃም ሊንከን በጌትስበርግ አድሬሱ ላይ።
ንግግራቸው
ቃላቶች በተደጋጋሚ ከዶክተር አብይ ንግግር ላይ አያቸዋለሁ በተደጋጋሚ እና በጥሩ አጀማመርና በጥሩ እርምጃ ላይ ናቸው የሚመስጡ በዚህ ምክንያት ነው ሲላል ስለማይ።
አቶ ይልማ አዳሙ ከሎስ አንጀለስ ከተማ፣ የዚህ ውይይት መቋጫ የሌላ ውይይት መጀመሪያ ይመስለኛል። በባላንጣነት የሚተያዩ ግራና ቀኝ የሚሰለፉ ወገኖችን ጋብዘን የዚህ መጽሐፍን መንፈስ የእርሶም ጽሑፍ በግልጽ የተመለከታቸውን ጉዳዮች ግራና ቀኝ በተቀናቃኝነት የሚታዩት ወገኖች በሚኖሩበት ውይይት መልሰን እንደምናገኘው ተስፋ አድርጋለሁ። ለጽሑፎም ለውይይቱም አመሰግናለሁ። እግዚአብሔር ይስጥልኝ።
አመሰግናለሁ ስለተሰጠኝ እድል።
እንግዳችንን እናመሰግናለን። ደህና ደሩ።